ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ታህሳስ 6 2008 ዝግጅታችን ተጀመረ። ጤና ይስጥልን፣ እንደምን አመሻችሁ።
እንደምን አመሽታችኋል ክቡራትና ክቡራን። ጤና ይስጥልኝ። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና
እኔም አዲሱ አበበን።
ሰሞኑን እንደሚሰማው ጎንደር ውስጥ በቅማንቶችና በአማሮች መካከል ግጭት ተፈጥሮ በሰው ሕይወት ላይ አደጋ መድረሱ ተዘግቧል።
ጎንደርና ወልቃይት ጠገዴ መካከል ድንበር አካባቢ ጭቅጭቅ ተነስቶ ብዙ ውዝግብና ብዙ ደም መፋሰሶች ደርሰው በሁለቱም ድንበር መካከል ያሉ ነዋሪዎች ተታኩሰው ሰዎች የሞቱበት ሁኔታ እንደነበረ ይታወሳል።
አቶ ገዳሙ አንዳርጌ ናቸው፣ የጎንደር ነዋሪ ናቸው። ወደ ኋላ ላይ ውይይት አድርገናል፣ እናቀርበዋለን።
ትጥቃቸውን እንዲፈቱ ማድረግ፣ ሰላማዊ ተቃውሞንም ጭምር ሃይጃክ የማድረግ ጠልፎ ወደ ራስ ዓላማ የመውሰድ አዟማ ስለነበረ መንግስት ለዜጎቹ ትልቅ ኃላፊነት አለበት። ስለዚህ አለን የሚሉትን ተቃውሞ ሰላማዊ በሆነ መንገድ መቀጠል ስለሚቻል ከዚህ ውጭ አፍራሽ በሆነ መልኩ በለየለት የታጠቀውን ብድና የተታጠቁ ወገኖች ከዚህ ተግባራቸው የሚጠቀሙበትን ስራዎች ሁሉ መስራት ማለት ነው።
አቶ ጌታቸው ረዳ በኢትዮጵያ ኮሚኒኬሽንስ ጉዳዮች ሚኒስትር ትናንት በጸረ ሽብር ግብረ ኃይሉ ስለተሰጠው መግለጫ ማብራሪያ ከሰጡበት የተቀነጨበ ነው ያሰማናችሁ። ዝርዝሩ በምሽቱ ዝግጅታችን ይቀርባል። ሁለቱም ዘገባዎች አሉን። አሁን ዋና ዋና የዓለም ዜና እናሰማችሁ።
የናይጄሪያ ባለሥልጣናት በዘገባዎች መሠረት ብዙ መቶ ሰዎች ተገድለውበታል ስለተባለው የአገሪቱ የጦር ሠራዊት ወታደሮችና የሺያ ሙስሊሞች ግጭት ምርመራ እንዲካሄድ ዩናይትድ ስቴትስ ጠየቀች። ዛሬ የዩናይትድ ስቴትስ ኤምባሲ አቡጃ ውስጥ ባወጣው መግለጫ የናይጄሪያ መንግሥት ገዳዩን በአፋጣኝ ተአማኒና ግልጽ ምርመራ ማካሄድና ወንጀል የፈጸሙ ግለሰቦች ከተገኙም ሕግ ፊት ማቅረብ አለበት ብለዋል። አንድ በማኅበራዊ መገናኛ ላይ የወጣ ድንገቱን የተመለከተ ነው የተባለ ቪዲዮ በሰሜናዊቱ ዛሪያ ከተማ ውስጥ ባለፈው ቅዳሜ በጦር ሠራዊቱ አባላትና የናይጄሪያ እስላማዊ ንቅናቄ በተባለው ቡድን አባላት መካከል ግጭቱ ሲጀመር ያሳያል። በቪዲዮ ባለሥልጣናት አውራ ጎዳና በመዝጋት ላይ ከነበሩ ሲቪሎች ጋር በወቅቱ በመንገዱ ላይ በአጀብ ይጓዙ የነበሩትን የጦር ሠራዊቱን አዛዥ ጀኔራል ትኩር ብራያታን የያዙትን መኪናዎች እንዳልፉ ሲጨቀጭቁ ይታያሉ። በዚህ ሁኔታ ሲደራደሩ ቆይተው ከተወሰኑ ደቂቃዎች ዱላና ድንጋይ የያዙ ወጣት ወንዶች መፈክር እያሰሙ ወደ መኪናዎቹ ሲጠጉ፣ ወታደሮቹን የያዙት መኪናዎች ደግሞ መንገዱ ላይ የሚታዩትን የነደዱ ጎማዎች እያለፉ ሲበሩ ቪዲዮው ያሳያል። የሺያ ሃይማኖት ተከታዮች መሪዎችና እንደተናገሩት በዚህ መልክ ከተጀመረው ፍጥጫ ተከትሎ ጦር ሠራዊቱ በከፈተው ጥቃት ቁጥሩ 1000 የሚደርስ ሰው ተገድሏል። ጦር ሠራዊቱ በበኩሉ በጀኔራሉ ላይ ግድያ ሊፈጸም ነው የሚል ጥሪ ደርሶን የወሰድነው እርምጃ ነው ሲል፣ የሺያ ሙስሊማን ቡድን ጥቃቱ ደግሞ ቀደም ብሎ የታቀደ ነው ሲል ወንጅለዋል። የናይጄሪያ የጦር ሠራዊቱ የቡድን መሪ ኢብራሂም ዛክዛኪን እና ባለቤቱን በቁጥጥር ስር አውለናል ማለቱም ተዘግቧል።
አሜሪካና ሩሲያ አብረው ከሰሩ ሶሪያ ውስጥ ትርጉም ያለው ለውጥ ማምጣት እንደሚችሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ አስታወቁ። ሩሲያ በሶሪያና በዩክሬን ጉዳዮች ላይ ልትጫወት ስለምትችላቸው ሚናዎቿ ኬሪ ዛሬ ሩሲያ ዋና ከተማ ሞስኮ ውስጥ ከሀገሪቱ ከፍተኛ ባለሥልጣናት ጋር ተወያይተዋል። ሁለቱ ሀገሮች ከሌሎች ሀያላን መንግስታት ባለሥልጣናት ጋር ከነገ በስቲያ አርብ ኒውዮርክ ላይ ከመገናኘታቸው በፊት ሶሪያን አስመልክቶ በመካከላቸው ያለውን ልዩነት አንጥረው ለማውጣት እየጣሩ ናቸው ተብሏል። ባለሥልጣናቱ ኒውዮርክ ላይ በሚያደርጉት ስብሰባ የሶሪያን የሰላማዊ ሽግግር ሂደት አስመልክቶ የተባበሩት መንግስታት ድርጅት የሚያወጣውን የውሳኔ ረቂቅ ያጸድቃሉ ተብሎ ይጠበቃል። ዝላቲካ ሆክ ያጠናቀረችው ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
የውጭ ጉዳይ ሚኒስትር ጆን ኬሪ ከሩሲያ አቻቸው ሴርጌይ ላቭሮቭ ጋር ከተወያዩ በኋላ በክሬምሊን ቤተ መንግሥት ተገኝተው ከፕሬዚደንት ቭላዲሚር ፑቲን ጋር ተነጋግረዋል።
ዩናይትድ ስቴትስና ሩሲያ በዚያ ትርጉም ያለው ለውጥ የማምጣት ችሎታ እንዳላቸው እኔና የውጭ ጉዳይ ሚኒስትር ላቭሮቭ ስለ መስማማታችን ጥያቄ ያለ አይመስለኝም።
በሩሲያና በዩናይትድ ስቴትስ መካከል ሶሪያና ዩክሬን ውስጥ ባሉ ሁኔታዎች ላይ የሚቃረኑ አመለካከቶች እንዳሉ ቆይተዋል። ሞስኩ የምስራቅ ዩክሬን ተገንጣዮችን ታስታጥቃለች ትረዳለች ስትል ዋሽንግተን ትከሳለች። ሞስኩ ባለፈው የአውሮፓ ዓመት የክሬምሊን ልሳነ ምድር ወደ ግዛቷ በይፋ መቀላቀሏንም ትቃወማለች ዋሽንግተን። ሩሲያ ከባድ መሳሪያዎቿን ከዩክራይን እንድታስወጣና በሚንስክ ስምምነት እንድትገዛ ጆን ኬሪ ጠይቀዋል። ሶሪያ ውስጥ ደግሞ በራሳቸው ህዝብ ላይ የጦር ወንጀሎችን ፈጽመዋል፣ በሀገሪቱ መጻይ ጉዞ ውስጥ ቦታ ሊኖራቸው አይገባም ስትል ዩናይትድ ስቴትስ ለምትከሳቸው ለፕሬዚደንት ባሻር አልአሳድ ሩሲያ ድጋፍ ትሰጣለች። ዛሬ ግን በዩናይትድ ስቴትስ የመፍትሄ ሐሳቦች ላይ ለመወያየት ሞስኩ እድሉን ለመጠቀም ዝግጁ መሆኗን የሩሲያው ፕሬዚደንት ፑቲን ተናግረዋል።
ስለ ሁለቱም ሐሳቦቻችሁና በሌሎችም ተጨማሪ ውይይት ላይ በሚያስፈልጋቸው ጉዳዮች ላይ የተመካከራችሁባቸውን ጉዳዮች ሚኒስትር ላቭሮቭ ነግረውኛል።
ከውይይቶቻቸው በኋላ ዩናይትድ ስቴትስና ሩሲያ በሶሪያ ጉዳይ ላይ ያላቸው ግብ ተመሳሳይ መሆኑን ኬሪ አመልክተዋል። ግቦቹ ሶሪያ የአንድ ሃይማኖት ወይም ወገን ዘመም እንዳትሆንና ከሽብር ፈጠራ እንድትጸዳ ነው። ይሁን እንጂ ጽንፈኞችን መዋጋት በሚል ሰበብ ሞስኩ የሶሪያን ተቃዋሚዎች በጀት መደብደቧን እንድታቆም ኬሪ ጠይቀዋል። ሁለቱም ወገኖች በሶሪያና በዩክሬን ጉዳዮች ላይ ያሏቸው ግንኙነቶች መሻሻላቸውን የሩሲያው የውጭ ጉዳይ ሚኒስትር ላቭሮቭ ተናግረዋል። በሶሪያ መንግሥትና በተቃዋሚዎቹ መካከል እየተካሄዱ ያሉ ድርድሮች ዋነኛ ደጋፊዎችና አዘጋጆች አሜሪካና ሩሲያ ናቸው።
የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር አገራቸውና የህብረቱ ሸሪኮቿ እስላማዊ መንግስት ነኝ ብሎ ራሱን የሚጠራውን ቡድን ድል ለመምታት ዘመቻቸውን ለማፋፋም ያላቸውን ፍላጎት ለኢራቅ መሪዎች አሳውቀዋል። ለጸረ እስልምና መንግስት ቡድን ዘመቻው የበለጠ ድጋፍ ለማሰባሰብ በታለመው ጥረት ዛሬ ረቡዕ አስቀድሞ ባልተገለጠ ጉዞ ድንገት ባግዳድ የገቡት የመከላከያ ሚኒስትር አሽ ካርተር ከኢራቁ ጠቅላይ ሚኒስትር ሃይደር አልአባዲ እና የመከላከያ ሚኒስትሩ ካሊድ አልአባይዲ ጋር ተወያይተዋል። የመከላከያ ሚኒስትሩ ለጋዜጠኞች በሰጡት ቃል ከሁለቱ የኢራቅ ባለሥልጣናት ጋር ባደረጉት ውይይት እስካሁን ከተገኙት ስኬቶች በመንደርደር ራማዲን መልሰው የመቆጣጠሩ ዘመቻቸውን ማጠናቀቅና ቀጥለውም በተቻለ ፍጥነት ሞልሱን ለመያዝ ዘመቻውን ማፋፋም እንዳለባቸው ተናግረዋል ብለዋል። ዩናይትድ ስቴትስ የኢራቅን የጸጥታ ኃይሎች በዚህ ተልእኮ ተጨማሪ ድጋፍ ለመስጠት ፈቃደኛ ነች ሲሉ ሚኒስትሩ አስረድተዋል። ሚስተር ካርተር በጉብኝታቸው ከዩናይትድ ስቴትስ የሶሪያና ኢራቅ ጸረ አይሲስ ዘመቻ አዛዥ ጄኔራል ሾን ማክፎርሌን ጋርም አይሲስን ድል ለመምታት ዘመቻ ስለሚፋፋምበት መንገድ መወያየታቸው ተወልጧል። ዩናይትድ ስቴትስ የኢራቅን ኃይሎች ካለፈው ዓመት ነሐሴ ወር ጀምራ በአየር ጥቃት ድጋፍ ስትሰጥ ቆይታለች። ሆኖም ብዛት ያላቸው ተዋጊ ወታደሮችን አንልክም በሚለው አቋማ እስካሁን እንደ ጸናች ነች። በመጨረሻም 9 የሪፐብሊካን ፓርቲ አባላት የፕሬዝዳንታዊ ምርጫ ተወዳዳሪዎች እየተገባደደ ባለው የ2015 መጨረሻ የቴሌቪዥን ክርክራቸው በመድረኩ በተነሱ የተለያዩ ርዕሰ ጉዳዮች ዙሪያ በእጅጉ ተወዛግበዋል። ትናንት ማታ በኔቫዳ ኦቭዜጋን ከተማ የሲኤንኤን ቴሌቪዥን ጣቢያ ባስተናገደው ክርክር 9 ተፎካካሪዎች 2 ወራት ለቀረበው ውድድር የመጨረሻ ትኩረት ለማግኘት ክፉኛ ተፋልመዋል። በአብዛኛዎቹ የመራጭ ድምፅ ትንበያዎች ኋላ የቀሩት የቀድሞ የፍሎሪዳ ክፍለ ግዛት አገረ ገዢ ጄብ ቡሽ በትንበያዎቹ በሙሉ ማለት ይቻላል የሪፐብሊካን ተፎካካሪዎችን በመምራት ላይ የሚገኙትን ቱጃሩን ተፎካካሪ ዶናልድ ትራምፕን ባለ አንዲት ሐረግ ንግግር በማሳመር የተሳካላቸው ነገር ግን ዝብርቅርቃቸው የወጣ እጩና ትርምስ የማይለየው ፕሬዚዳንት ይወጣቸዋል ሲሉ በሰላ ሂስ ሸንቆጥ አድርገዋቸዋል። ትራምፕም እርስዎ እኮ 3 ነጥብ ብቻ ነው ወይም ያለውት ሲሉ ምላሽ ሰጥተዋቸዋል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 6 2008 ዓመተ ምህረት ምሽት ፕሮግራም ነው። ክብራትና ክብራን አድማጮች አሁን ማምሻውን የደረሰን ዘገባ አለ። በአብይ ርዕስ እናቀርበዋለን። መንግሥት ከህብረተሰቡ ጋር በመሆን በጸረ ሰላም ኃይሎች ላይ የማያዳግም እርምጃ እየወሰደ ነው ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። በኢትዮጵያ ቴሌቪዥን እንደተዘገበው በኦሮሚያ አንዳንድ አካባቢዎችና በአማራ ክልል ሰሜን ጎንደር ሁከት የቀሰቀሱት ኃይሎችን በማስታገስ ሥራ የህብረተሰቡ ሚና ከፍተኛ ነው ማለታቸው ተጠቅሷል። የአዲስ አበባ እና ዙሪያዋ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን በህዝቡ ካልተደገፈ ሊቀር እንደሚችል ጠቅላይ ሚኒስትር ኃይለማርያም መናገራቸው ተጠቅሷል። እስክንድር ፍሬው ተጨማሪ አለው።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ከኢትዮጵያ ቴሌቪዥን ጋር ያደረጉት ቃለ ምልልስ በኦሮሚያ የተለያዩ አካባቢዎች የተቃውሞ እንቅስቃሴ ከተጀመረ ወዲህ የመጀመሪያው ነው። የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ የልማት እቅድ በረቂቅነት ያለ፣ ህዝቡ ተወያይቶበት ሊሻሻል ወይም የህዝቡን ይሁንታ ካላገኘ እስከ መቅረት ሊሄድ የሚችል መሆኑን አረጋግጠዋል ጠቅላይ ሚኒስትሩ። ሁኔታው ይሆኖ ያለ በኦሮሚያ አንዳንድ አካባቢዎች የተከሰተው ሁከት በጸረ ሰላም ኃይሎች የተቀነባበረ ነው ብለዋል። የቀማንተን ህዝብ የመብት ጥያቄ ተከትሎ የአማራን ክልል ብሔሮችና ብሔረሰቦች ለማጋጨት የተደረገው ጥረትም የጸረ ሰላም ኃይሎች እጅ እንዳለበት ተናግረዋል። በዘገባው እንደተመረከተው
የጥፋት ኃይሎች ከበስተጀርባ ሆነውና ከፊት ለፊትም እየመሩ በርካታ የህዝብ ሀብቶች፣ የመንግስት ሀብቶች ያቃጠሏቸው ንብረቶች እንዳሉ ደግሞ እናውቃለን። በዚህ ሂደት ውስጥ መሳሪያ የታጠቁም ኃይሎች ጸጥታ ኃይሎችንም ሆነ ሌሎች የህብረተሰብ ክፍሎችንም በመሳሪያ ኃይል እየገደሉ ወይም ደግሞ እየጎዱ እንደመጡ አይተናል። ይሄ ነገር በምንም መንገድ ሊቀጥል የሚችል አይደለም። በምንም መልኩ ሊቀጥል የሚችል አይደለም። መንግስት ህገ መንግስቱን የማስከበር ህጋዊ ስርዓቱን የማስከበር ይሄ የህሉና ጉዳይ የሆነውን ፌዴራላዊ ዲሞክራሲያዊ ህገ መንግስታችንን የማክበርና የማስከበር ኃላፊነቱን በአግባቡ ሊወጣ ይገባል። አካባቢውን ለማናጋት የሚፈልግ ኃይል ከህዝቡ ጋር ሆነን ህጉ በሚፈቅደው መሰረት ህጋዊ እርምጃ ያላንዳች ምህረት የምንወስድ መሆኑን በዚህ አጋጣሚ ደግሞ መልእክት ማስተላለፍ ፈልጋለሁ።
ኢትዮጵያን የማተራመስ ዓላማ ባነገቡ ጸረ ሰላም ኃይሎች ላይ መንግስት ጠንካራ እርምጃ እንደሚወስድ ጠቅላይ ሚኒስትሩ መናገራቸውም ተመልክቷል። በዚሁ በኢትዮጵያ ቴሌቪዥን የተጠቀሰው የአዲስ አበባ ከተማ አስተዳደር ዛሬ ባወጣው መግለጫም የአዲስ አበባና ዙሪያዋ የኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ፕላን ጽፈት ቤት ከ2006 ዓመተ ምህረት ጀምሮ ስራ ማቆሙን አመልክቷል። እቅዱ በህዝብ ካልተደገፈ ተግባራዊ እንደማይደረግ በኦሮሚያ ክልላዊ መንግስት የተያዘው አቋም የአዲስ አበባ አስተዳደርም አቋም እንደሆነ በመግለጫው ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
በኢትዮጵያ መደበኛ ስራ ላይ የተሰማሩ ዜጎች የጤና መድን ዋስትና እንዲኖራቸው የሚያስገድድ አዋጅ ከፊታችን ጥር ወር ጀምሮ ተግባራዊ እንደሚደረግ ተገልጿል። ዓለም አቀፍ የጤና አገልግሎትን አስመልክተው ከአሜሪካ ድምፅ ራዲዮ ጋር ቃለ ምልልስ ያደረጉት የጤና ጥበቃ ሚኒስትር ዶክተር ክሰተ ብርሃን አድማሱ እንዳሉት ከፊታችን ጥር ጀምሮ በመደበኛ ዘርፍ ከተሰማሩ ሰራተኞች ደሞዝ ላይ የጤና መድን ዋስትና መዋጮ ይቆረጣል። የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲም ሁሉን አቀፍ የጤና አገልግሎት የጤና ደህንነት ዋስትና ለማዳረስ በሚደረገው ጥረት ሊያደርግ የነበሩትን ድጋፉ እንዲቀጥል አስታውቋል። እስክንድር ፍሬው ዝርዝሩን ዘግቧል።
እንደ አውሮፓውያን አቆጣጠር በ2012 ነው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በየዓመቱ ታህሳስ 12 ዓለም አቀፍ ሁሉን አቀፍ የጤና አገልግሎት ተደራሽነት ቀን ሆኖ እንዲከበር ጥሪ ያስተላለፈው። የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱና በኢትዮጵያ የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ እየተደረጉ ያሉ ጥረቶችን አብራርተዋል። ሁለቱም ከአሜሪካ ድምጽ ሬዲዮ ጋር ባደረጉት ቃለ ምልልስ የጤና አገልግሎትን ተደራሽ ለማድረግ ለማድረግ እየተሰሩ ያሉት ስራዎች አበረታች መሆናቸውን ገልጸዋል። ከነዚህ ጥረቶች አንዱ ደግሞ ዜጎች የጤና መድን ዋስትና እንዲኖራቸው ለማድረግ እየተሰራ ያለው ስራ መሆኑን ሚኒስትሩ ዶክተር ከሰተ ብርሃን አድማሱ ጠቁመዋል። 300 የሚሆኑት የሀገሪቱ ዜጎች ከህክምና ወጪ ጋር በተያያዘ ለከፍተኛ የኢኮኖሚ ኪሳራ እንደሚጋለጡ ሚኒስትሩ አመልክተዋል። ችግሩን ለመፍታትና ጤናን ከሀገር ውስጥ በሚሰበሰብ ገንዘብ ለመደገፍ የአሰራር ማሻሻያዎች እየተደረጉ መሆኑንም ጠቁመዋል። ከነዚህ አንዱም ዜጎች የጤና መድን ዋስትና እንዲኖራቸው ለማድረግ የተያዘው ቅድ መሆኑን ያብራሩት እርሳቸው እንዳሉት የኢትዮጵያ የጤና ኢንሹራንስ ኤጀንሲ በአዋጅ ተቋቁሟል። ከሚቀጥለው ወር ጀምሮም ወደ ትግበራ ይገባል። በመደበኛ የኢኮኖሚ ዘርፍ ላይ የተሰማሩ ወይም ተቀጥረው የሚሰሩ ሰራተኞች እንደ ግብር ሁሉ ለጤና ዋስትናም እንዲያዋጡ አዋጁ ያስገድዳል። ዶክተር ከሰተ እንዳስረዱት
መደበኛ በሆነው የኢኮኖሚ ስርዓት ውስጥ ያሉት ተቀጥረው የሚሰሩ ዜጎችን የሚመለከት ነው። እነዚህ ከደሞዛቸው ሰራተኞቹ ቀጣሪዎቹም ያዋጡ የሚሸፈንበት ነው የሚሆነው ማለት ነው። ይሄ ካሁን ከጥር ጀምሮ ከደሞዝ መዋጮ መሰብሰብ ይጀምራል ማለት ነው። ይሄ የማህበራዊ ጤና መድን የምንለው አስገዳጅ ስለሆነ ሲጀመር ከልክ እንደ ጡረታ መዋጮ እንደሚቆረጠው ይሄም ከፔሮል ታክስ ነው ማለት ነው። አሰሪዎቹም እንደዚሁ ያዋጣሉ ማለት ነው። ይሄ ሁሉንም በመደበኛ ኢኮኖሚ ውስጥ ያለውን ዜጎቻችንን ይሸፍናል ማለት ነው።
ሚኒስትሩ እንዳብራሩት ሁሉን አቀፍ የጤና አገልግሎትን ተደራሽ ከማድረግ አንጻር የተሻለ ስኬት ካስመዘገቡት ሀገራት አብዛኛዎቹ አስገዳጅ የመድን ዋስትና ህግ ያላቸው ናቸው። አብዛኛዎቹ ኢትዮጵያውያን የተሰማሩት ግብርናን በመሳሰሉ መደበኛ ባልሆኑ የኢኮኖሚ ዘርፎች ነው። እነዚህን ዜጎች በተመለከተ እየተተገበረ ያለው የማህበረሰብ አቀፍ የጤና መድን ስርዓት መሆኑን ሚኒስትሩ አስታውሰዋል። ይሄኛው ስርዓት ግን ዜጎች በፈቃደኝነት መዋጮ የሚያደርጉበትና በተለያየ ደረጃ ያሉ የመንግስት አካላት ድጎማ የሚያደርጉበት መሆኑን አስረድተዋል። እንደ አውሮፓውያን አቆጣጠር በ2011 በ13 ወረዳዎች የተጀመረው ይህ የጤና መድን ስርዓት አሁን ወደ 400 ወረዳዎች ማደጉንም ነው የገለጹት። በኢትዮጵያ እየተተገበረ ያለው የጤና መድን ስርዓት የተለያዩ ሀገራት ተሞክሮዎችን ከግምት ያስገባ መሆኑን በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት USAID የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ ተናግረዋል። የጤና መድን ስርዓቱ ተግባራዊ ይሆን ዘንድ USAID የተለያዩ ድጋፎች ሲያደርግ መቆየቱንም አቶ እሸቴ አስታውሰዋል።
እኛ የምንሰጠው ድጋፍ የቴክኒካል የሙያዊ ድጋፍ ነው የምንሰጠው። ከጤና ጥበቃ ጋር በመሆን መመሪያዎችን በማዘጋጀት ጥናቶች ውጭ ሀገር ሄደው ሰዎች ስተዲ ቱር እንዲያደርጉ ስፖንሰር ማድረግ፣ ኮሚሽን በማድረግ
ጥናት ጉዞ እንዲያደርጉ ማድረግ፣ እንዲሁም በገንዘብ ማገዝ
ልውጦች እንዲኖሩ ማድረግ፣ እነዚህም በመሳሰሉና በፕላኒንግ ስራዎች ቴክኒካዊ ድጋፍ መስጠት አብረናቸው እየሰራን ቆይተናል። ይሄ ነው እንግዲህ ድጋፋችን። ሰፊ የሆነ ድጋፍ እየሰጠ ነው። ስራው በጣም ዲማንድ ይጠይቃል። አሁን ፕሮግራሙ እየሰፋ በመሄዱ ምክንያት የሚያስፈልጉት ትሬኒንጎች በጣም ብዙ ናቸው። ሰው ማሰልጠና ያስፈልጋል። ባለሳሳት 198 ወረዳዎች ውስጥ ፕሮግራሙ እየደረሰ ነው። ይህን መፈጸምና መምራት ትልቅ የስልጠና ፕሮግራም ይጠይቃል። ይህንንም ስልጠና ከመንግስት ጎን መቆም አመራር ላሉት ለመድን ድርጅት አመራሮች ስልጠና እንሰጣለን በየወረዳው።
ከኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱና ከአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት USAID የጤና ስርዓት ማጠናከሪያ ቡድን መሪ አቶ እሸቴ ይልማ ጋር ያደረግኩት ቃለ ምልልስ ሰፋ ያለ ነው። በጤና ፕሮግራም መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን አመሰግናለሁ። አሁን ለቀጣዩ ዘገባ እዚሁ ወደ ስቱዲዮ ወደ አዲሱ ነው የምዞረው። በጎንደር ያለውን ሁኔታ አስመልክቶ እዚያው ያሉ ሰዎችን ለማነጋገር ወዲህ ወዲያ ስትላይቻለሁኝ አዲሱ ማሻውንና ምን ላይ ደርሰ ይሆን?
ልክ ነው። የጎንደር ከተማ ነዋሪ መሆናቸውን የገለጡልኝ አቶ ገዳሙ አንዳርጌን ነው ያናገርኩት። ሶስት ነጥቦች ነው መጀመሪያ ያነሳሁላቸው። አንድ፣ የሰሞኑ የሆነ የቤት ቃጠሎ ሁኔታ ለምንና እንዴት ተነሳ፣ በቅማንትና በአማራ ብሔረሰብ መካከል ያለው ግጭት ሁኔታ፣ በሱዳንና በኢትዮጵያ መካከል ያለው ድንበር የመካለሉ ጉዳይ፣ በዚህ ላይ እንደ ጎንደር ነዋሪነቶ እስቲ ዝርዝሩን ንገሩኝ ስላቸው በወቀሳ ነው ጀመሩት። የት ነበራችሁ እስከ ዛሬ እንደማለት። እንቀጥል።
ዛሬ አራት ሶስት ወር ገደማ ሊሆን በሚችል በመልኩ ጎንደርና ወልቃይት ጠገዴ መካከል ድንበር አካላዊ ጭቅጭቅ ተነስቶ ብዙ ውዝግብና ብዙ ደም መፋሰሶች ደርሰው በሁለቱም ድንበር መካከል ያሉ ነዋሪዎች ተታኩሰው ሰዎች የሞቱበት ሁኔታ እንደነበረ ይታወሳል። ይህንን በሚመለከት ለማለት የምፈልገው አንድ ነገር አለ። በአሜሪካን ሬዲዮ ድምፅ በኩል ሊደረጉ የሚገባቸው ነገሮች በወቅቱ አልተደረጉም። በሀገር ውስጥ ያለ የአፈጻጸም የዚህ ሚዲያ ፈና የተለያዩ ነገሮች በመኖራቸው እንደ አማራጭ ሚዲያ የሚጠቀሙ በቪኦኤ እና በጀርመን ድምፅ ሬዲዮ ሆኖ እያለ ይህ ሳይዘገብ በመታለፉ በእውነቱ ማህበረሰቡ እጅግ 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 በጣም ትልቅ ቅሬታ የተሰማ መሆኑ ሳላሰምርበት ማለት አልፈልግም።
ቅሬታው እረዳለሁ በግሌ የመስሪያ ቤቴ ባልደረቦችም ራሱ ቪኦኤም ይረዳል። ግን አንድ ነገር ሆነ ተብሎ ወዲያው የሚሰራ ነገር አይደለም። እኛ ጋር መረጃ እንፈልጋለን። በመንግስት በኩል ወይም ከፖሊሱ ክፍል ማረጋገጫ ማግኘት እንፈልጋለን። ያገኘነውን ሁሉ ዝም ብለን አየር ላይ ይዘን አንወጣም። እና ቅሬታው በጣም በእውነቱ እንረዳለን፣ በጣም እናዝናለን በሰዓቱ አለመዘገባችን። ዘግይቶም እንስራ ብዬ ነው ወይም ይሰራ ብለን ነው። እና ዝርዝር ውስጥ ገብተን አንዳንድ ጥያቄ ላንሳ ታዲያ። ጥሩ እሺ። እንዴት ነው አሁን ከተማ ውስጥ ወቅታዊ ጉዳይ ያለው? ቅማንቶችና በአማራው መካከል ግጭት ተፈጥሮ የተጎዱ ሰዎች አሉ ይባላል። የሆነ ቤት ቃጠሎም ደግሞ ያደረሰ ጉዳት አለ።
መልካም። ከሁለት ባንዱ ጥያቄዎች በአንደኛው ላይ ለማተኮር ወቅታዊ ነው ተብሎ አሁን እየታዩ ያሉ የተነሱ ያሉት እንትኖች ቅማንትና በአማራ ብሔረሰብ መካከል ተነሳ ተብሎ የተከሰተ ደም ፈሰስ ችግር ነው። ይሄ በመንግስት ሚዲያዎችም ታምኖ ሽፋን ተሰጥቶት ገለጻ እየተደረገ ያለበትና ባለስልጣናትም በበኩላቸው በጉዳዩ ዙሪያ በሀገር አቀፍ ደረጃ ሽማግሌ ተመስርቶ ትላልቅ ከፍተኛ የሆኑ ባለስልጣናት ተሳትፎበት እየተሄደበት ያለ ጉዳይ ነው ያለው እና ይሄ እውነት ነው፣ የሚያጠራጥር ነገር የለውም ለማለት ፈልጌ ነው።
የሟቾች ቁጥር ወይም የቆሰሉ ስንት እንደሆኑ የተፈጠረውን ሁኔታ ቢገልጡልን።
ባለፈው ወር ጥቅምት ወር መጨረሻ እና ህዳር ወር መጀመሪያ አካባቢ እዚሁ ጎንደር 12 ኪሎ ሜትር 11 ኪሎ ሜትር ርቀት ላይ ተጨባጭ እንዴት ማድረግ ይቻላል ለሚለው ነዋሪዎች አሉ። ሰው በማህበራዊ ኑሮ መስተጋብር አብሮ ነው የሚኖረው። አዲሱ እና ማውራና ወራንግፍ የሚባል አካባቢ አለ እዚህ ጎንደር አካባቢ ወደ አካላዩ ማለት ነው 30 እና 11 ኪሎ ሜትር ርቀት አካላይ ላይ የተፈጸመ ነገር ነበረ። ማውራ የሚባል ቦታ ላይ 7 ሰዎች በጥይት ተመተው ሞተው እንደተቀበሩ በግልጽ ይታወቃል። ሌላው ከዚሁ አካባቢ ለ2 እና ለ3 ቀናት ቅማንትና በአማራ ብሔረሰብ መካከል በተነሳ ግጭትና ሰበብ በየቀኑ በፌደራል ፖሊስ መኪኖች እየተጫነ የሚገባ አስከሬን የሚወጣ አስከሬን ይታይ ነበረና ይሄ በትክክል በአይን ማኝነት የታየ ነገር ነው። እኔም አይቻለሁ አስከሬኖች ሲወጡ ሲገቡ።
በዚህ በሆነ ቤቱ ቃጠሎስ ምንድን ነው ሁኔታ ውስጥ እሱን ደግሞ ይግለጡልኝ።
ባለፈው ሳምንት መጨረሻ ላይ ጎንደር ወህኒ ቤት የእሳት ቃጠሎ ተነስቷል። 6:30 በሚሆንበት ሰዓት ላይ ነው የእሳቱ ቃጠሎ የተነሳው። በእሳቱ ቃጠሎ ዙሪያ በመጀመሪያው ቀን ከጎንደር ወህኒ ቤት ወደ ጎንደር ጤና ሳይንስ ሆስፒታል የሚወስደው መንገድ ተዘግቶ አምቡላንሶች በከፍተኛ ፍጥነት ሌላው መንገድ ፕራይል ትራፊክ ዝግ ሆኖ አምቡላንሶች የተመቱ በጥይት የተቆሰሉ የተመቱ ኃይለኛ ከፍተኛ ቁስል የደረሰባቸው መለስ ላይ ቁስል የደረሰባቸው ህይወታቸው እዛ ያለፈ ህይወታቸው ከማለፉ በፊት ገብተው መጀመሪያ ደረጃ ሕክምና ማግኘት አለባቸው ተብሎ የሚታሰቡ ሰዎች ወደ ሆስፒታል ገብተዋል። በመጀመሪያው ቀን 20 ሰዎች በጥይት ተመተው እንደሞቱ በትክክል የታወቀና እየተረጋገጠ ነው።
ቃጠሎ ማን ያስነሳው? አቶ ገዳሙ፣
ቃጠሎ ተነሳ ተብሎ የሚገመተውና የታሰበው ከምድጃ ነው ተብሎ ነበረ መጀመሪያ ተነግሮ የነበረው። በኋላ ላይ ግን ከውስጥ ካሉ ምንጮች በተጨባጭ እንደተረጋገጠውና እንደተነገረው ነዳጅ በጀሪካን ገብቶ ነበር ይባላል። ይሄ ጉዳይ የመንግስት እጅ እንዳለበትም የሚታመነው እና የሚነገረው ነዳጅ በጀሪካን ገብቶ ቆይቶ ቃጠሎ ከመነሳቱ በፊት የወይኒው አዛዥ እስረኞቹን በሙሉ ሰብስበው እሳት ሊነሳ ስለሚችል ለራሳችሁና ለብሳችሁ ጥንቃቄ አድርጉ የሚል መልእክት አስተላልፈው።
ከምን ተነስተው ነው ይህን ማስጠንቀቂያ የሚሰጡት?
እንግዲህ ይሄ ነው ጥርጣሬ ያጫረው እና በዚህ ሂደት ውስጥ ታስሮ ካሉት ሰዎች ውስጥ መመታት አለባቸው ተብሎ የሚጠበቁ የፖለቲካ እስረኞች አሉ እና እነዚያንም በዚህ አጋጣሚ ለማስወገድ የተደረገ የመንግስት እጅ አለበት ነው የሚባለው። አሁን እንደሚነገረው እና እንደ በከተማ ወይ ከተማ መኗሪ ህዝብ እንደሚያውቀው አዛዡ ስር ላይ እንደሆኑ ነው የሚታወቁ። ወይኒ ቤቱ ለወይኒ ቤቱ የተሰራ ሌላ ቦታ ስላለ እነኛን እስረኞች ከወይኒ እዚህ ካለው ከተማ መካከል ካለው ወይኒ ቤት ወደ ሌላ እዚሁ አካባቢ ከተዘጋጀላችሁ ውሃ ማጣሪያ ተብሎ በአካባቢ አካባቢ ወደሰብ በሚጠራው ቦታ ላይ ወስደው ነው ያሰፈሯቸው። እና በሁለተኛው ቀን እዚያም ላይ እንደገና ተነስቶ ቶክስ ተካሂዶ 37 ሰዎች ቆስለው ሆስፒታል ገብተዋል። ይህም በግልጽ የሚታወቅ ነው።
በቃጠሎ ምክንያት የሞቱት ሰዎች መኖራቸው አንድ ነገር ነው። ግን ደግሞ ከቃጠሎ ሌላ ከእስር ቤት ሲያመልጡ ወይም ሲሄዱ ተተኩሶባቸው የሞቱም አሉ ነው። ያንን ነው ማረጋገጥ የፈለኩት። እና እርስዎ በዚህ በኩል የሰሙት ነገር አለ?
በእርግጥ እንዳልከው ነው። በእርግጥ እንደተባለው ይህ ድርጊት መፈጸሙ በትክክል ይታወቃል። እንዲያውም በዚህ ሂደት ውስጥ አንድ ከፍተኛ ባለሀብት የነበሩ ሰው ለማምለጥ ሙከራ ያላደረጉ ግን መወገድ አለባቸው ተብሎ ፖለቲካ ውሳኔ በሚል መልኩ እንዲመጡ የተደረጉ ሰው እንደተገደሉ የሚነገረው በከተማ እና ሲያመልጡ የተመቱም እንዳሉ ነው። በእርግጥ
ታህሳስ 5 ቀን ባለፈው ማክሰኞ ትላንት ማለት ነው የአማራ ክልል በአማራ ክልል ሰሜን ጎንደር ዞን የተወሰነ አካባቢ ግጭት ተነስቶ ጸጥታ ችግርም ነበረ ብለው አስተዳዳሪው አቶ ገዱ አንዳርጋቸው ተናግረዋል። እና ይህን የሚመለከት ነው የሰጡት መግለጫ።
ይሄ ጉዳይ መኖሩ ጋር የሚታወቅ ነው። ነገሩ ተደርጓል። ጎንደር ዩኒቨርሲቲ አካባቢን ኦሮሚያ ክልል ተነስቶ ከፍተኛ ግጭትና አለመግባባት ተፈጥሮ እየተገደሉ ያሉ ሰዎች በሙሉ ለፍርድ ሳይቀርቡ ነው። ሂደቱ ትክክል አይደለም። መብታቸው መጠየቃቸው ምክንያት መገደል የለባቸውም በሚል በዩኒቨርሲቲ ውስጥ ተወሰኑ ተማሪዎች እንቅስቃሴ አድርገው በጎንደር ዩኒቨርሲቲ ውስጥ እንዲያውም ከዚህ በፊት ታይቶ በማይታወቅ ሁኔታ ይሄ ዎኪ ቶኪ ሬዲዮ ለጥበቃና ለደህንነት ክፍሎች ታድለው በሁለቱ ዩኒቨርሲቲዎች ጥበቃው ተጠናክሮ እንደቀጠለ እያለን ያለው እና ነገሩ በትክክል ነበረ።
አሁን እንደ አስተዳዳሪው ከሆነ ሁኔታው ተረጋግቷል፣ ጸጥታውም ሰፍኗል የሚል መግለጫ ሰጥተዋል። በአሁን ሰዓት እርስዎ እዛው ስላሉ አቶ ገዳሙ፣ ጸጥታ አለ? ሰላም ሰፍኗል? ሰው ተረጋግቷል?
በእርግጥ በጎንደር ከተማ ውስጥ ከቃጠለው ቀጥሎ ያው የህዝብ ልብ የመሸፈት በተለያዩ ማህበራዊ በተለያዩ ቦታዎች በቤተ ክርስቲያን በተለያዩ አካባቢዎች በምናየው ሁኔታ ዙሪያ ከነበረው ይዞታ አሁን ትንሽ የመረጋጋት ባህሪ ይታያል ተብሎ ይጠበቃል። ኤኒዌይ ጎንደርና መተማ መካከል ባሉ መንገዶች አካባቢ ግን ትናንትና እንደሚነገረው እንዲሁም ምክትል ጠቅላይ ሚኒስትር አቶ ደመቀ መጥተው ማህበረሰቡን አወያይተው የችግሩ መንስኤ ምንድን ነው እና እንፍታው የሚል ጥያቄ አቅርበው እንደነበረ ነው ከአካባቢው ዛሬ አምልጠው የመጡ ሹፌሮች የሚናገሩት። እና ይህንን ጉዳይ በሚመለከት ማህበረሰቡ እርስዎ እንዲያውም የጉዳዩ ቀስቃሽና ባለቤት ሆኖ ካለቅን በኋላ ለማስታረቅ በመምጣቶ እናዝናለን የሚል መልስ ሰጥተዋቸው እንዲሰኙ ነው የሚሰማው ያለው ዛሬ። እና ወደ መተማ የሚሄዱ መኪኖች አጠና የጫኑ አሉ። የተለያዩ ነገሮችን የሚያመለክ ታግተው ነው ያሉት። አንዳር ሳምንት ሊሞላቸው ነው ከቆሙ።
ቀደም ሲል እንደጠቀስኩት እንግዲህ ምንም እንኳን የቆየም ቢሆን የዚህ የድንበር መካለሉም ጉዳይ ጎንደር አካባቢ ላለው ውጥረት ተጨማሪ ሆኗል እና በየቀኑ ሰው ስጋት አለው። መሬታችን ርስታችን ተከልሎ ወደ ሌላ ለባዕድ አገር ሊሰጥ ነው የሚል ነገር፣ ይህንን በስፋት እንመለስበታለን። ይህንን የክልሉን ጉዳይ ጥናት ካደረጉ ባለሙያዎች ጋርም እንዋይበታለን። እርስዎ እዛ እንደ ነዋሪ አቶ ገዳሙ እንዴት ነው የሚያካልሉ ባለስልጣንም መጥተው እዛ ከተማ ሆቴል ውስጥ ናቸው ይባላልና እንደው በዚህ በኩል የደረሰዎት የግል መረጃ አለ?
ዛሬ ቡልኮ በሚባል ከፍተኛ ፍርድ ቤት ፊት ለፊት ትላንትና ጭልጋ አካባቢ የመጡ ሰዎች አሉ። እነዚህ ሰዎች አረጋውያን፣ ሴቶች፣ ህጻን የተሸከሙ የቤት ማወታዎች ናቸው። ባሎቻቸው አሁን በዚህ አጋጣሚ በግርግሩ ሂደት ወደ ጫካ ገብተዋል ነው የሚባለው። ይህንን ተከትሎ ከብቶች አልቀዋል። የጋማ ከብቶች፣ የቀንድ ከብቶች፣ ፍየሎች እና የተለያዩ ነገሮች በተጨማሪም ክምር እህሎች ሁሉ ተቃጥረዋል ነው የሚለኝ ይህንን የሚነግረኝ ሰው እና በእርግጥ የመረጋጋት ባህሪ ቢኖርም ቦታውን ለቀው ከመጡት የቅማንት ብሔረሰብ አባላት እንደሚነገረው ከሆነ መሬቱ ሱዳን ተሰጥቷል፣ መሬታችንን ባዕድ ሰዎች መጥተው እየሰፈሩበት መሆናቸውን ተረድተናል የሚል ነው የሚሉት እና አለ ነገሩ
አቤቱታ ነው የሚያቀርቡት።
አዎ የሚቀርቧቸው ሰዎች ውሃ ለሚያቀርብ፣ ምግብ ለሚያቀርብ፣ አዘኔታ ቀርቦ የሚያነጋግራቸው ሰዎች ትንሽ ነገር መኖሩን በማኝነት እየገለጹ ነው የነበረው ዛሬ።
መልካም። አቶ ገዳሙ አንዳርጌ ከጎንደር በጣም አመሰግኖታለሁ። ሌላ ጊዜ ደግሞ አንዳንድ ሁኔታዎች ካሉ ደውልዬ ማስቸገር አይቀርም። ለአሁኑ እግዚአብሔር ይስጥልኝ።
አመሰግናለሁ አዲሱ ለሰጣችሁ ድል። አመሰግናለሁ
አዲሱ ለዘገባውን አመሰግናለሁኝ። በነገራችን ላይ ቀደም ሲል ባቀረብነው በአብይ ርዕሳችን ባቀረብነው ዘገባ ላይ ጠቅላይ ሚኒስትሩ በዚሁ በሰሜን ጎንደር አካባቢ ተቀስቅሷል በተባለው ሁከትም ላይ ማብራሪያ መስጠታቸው ይታወሳል። ሌላም እንደዚሁ ከመንግስት አካላት ምላሽ አለ ይመስለኛል።
ከመንግስት በኩል ምላሽ አግኝተሃል የምትለኝ ነው መሰለኝ። እኔም ባላገኝ ያው ባልደረባችን ሰሎሞን ክፍሌ አግኝቷል። አቶ ጌታቸው ረዳ በሁሉም አቶ ገዳሙና እኔ ባነሳ ናቸው በቅማንትና አማራ ብሔረሰብ በሆነ ቤት ቃጠሎ፣ በድንበር መካለል፣ ሌላው ቀርቶ በኦሮሚያ ክልል አካባቢ ስላለው ግጭትም ያነሳሉና ለዚህ ለአቶ ገዳሙ አስተያየት ሌላ ሚዛን ደግሞ አስተያየት
በዲሞክራሲ
በተግባር ይቀርባል። ከወዲሁ የሰሎሞን ክፍሌን ፕሮግራም እናስተዋውቃለን።
ወደ ተከታዩ የመጽሔት ርዕስ እንሸጋገር። የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ተግባራዊ ይደረጋል መባልን ተከትሎ ከአንድ ዓመት ከስድስት ወር በኋላ እንደገና ያገረሸው ተቃውሞ ለአራተኛ ሳምንት ዛሬም ቀጥሎ መዋሉን የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ገልጸዋል። ጽዮን ግርማ አነጋግራቸዋለች።
የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ፣ ለሰጡኝ ጊዜ በጣም አመሰግናለሁ። በዚህ በአዲስ አበባና የኦሮሚያ ልዩ ዞን የጋራ የተቀናጀ ማስተር ፕላንን አስመልክቶ በኦሮሚያ ክልሎች የተነሳው ተቃውሞ ዛሬም መቀጠሉን እየሰማን ነው። እዛ አካባቢ ያሉ ምንጮችን አነጋግረን መቀጠሉን እየገለጹልን ነው። በእርሶ በኩል ምን አለ መረጃ? ዛሬ እንዴት ሆኖ ነው የዋለው?
ከዚያ በፊት በመንግስት ኮሚኒኬሽን ጉዳዮች ኃላፊ በክቡር አቶ ጌታቸው ረዳ የተሰጠው መግለጫ አዳምጠነዋል። ያ መግለጫ ወክሎ የተናገረው በአንድ ወገን ብቻ የደረሰውን ጥፋት ነው። የጸጥታ ኃይሉ ላይ የደረሰውን ብቻ በማጉላት የሞተው ቁጥር ከ50 በላይ ተጠግቶ ባለበት ጊዜ ያንን ሳይናገሩ ማለፋቸው በጣም ነው ያሳዘነን። በሌላ በኩል ደግሞ መንግስት ለዚህ ጉዳይ መሳሪያ ይዞ ንጹሐን ህጻናት ተማሪዎች ላይ መተኮስ አግባብ እንዳልሆነ ምንም ያሳየው ፍንጭ ባለመኖሩ ይብስ ብሎ በዛቻና በማስፈራራት ለተለመደው ሰዎች ማሰርና መግደል መፍትሄ ይሆናል ብለው ማሰባቸው እጅግ በጣም አሳዝኖናል።
በዚህ ጉዳይ ላይ መንግስት እንወያይ ብሎ እንነጋገር ብሎ ወደ እናንተ ያቀረበው ጥያቄ አለ ወይም እናንተ ወደ መንግስት ሄዳችሁ በዚህ ሰልፍ ውስጥ ይህን ያህል ሰው ሞቷል ብላችሁ እናንተ ደግሞ እንነጋገር ብላችሁ ያቀረባችሁት ነገር አለ? አሁን ከመንግስት ጋር በእናንተና በመንግስት መካከል ያለው ግንኙነት ምን ይመስላል?
እኛ በተደጋጋሚ መንግስትን በአጠቃላይ ለዚህ ችግር ምክንያት በሆኑ የመሬት ወረራ፣ የመሬት ዘረፋ ጉዳዮች ላይ ሆነ የመልካም አስተዳደር፣ የዴሞክራሲ፣ የሰብአዊ መብት፣ የህገ መንግስታዊ ጥያቄዎች ላይ ለመነጋገር ከአንዴም ሁለቴ በተደጋጋሚ ጠይቀናል። ግን እንግዲህ ኃይል ማለት እውነት ነው፣ ጉልበት ማለት እውነት ነው ከሚል አቅጣጫ ወይም ደግሞ ኃይል ትክክል ነው ከሚል አቅጣጫ የሚሄድ በሚመስል ሁኔታ መንግስት ለዚህ ጉዳይ ጆሮ አልሰጠውም። ደጋግመን ተናግረናል። ከዚህ ቀደም የደረሱ በአምቦ ላይ የደረሱ ጥፋቶችን አይተናል። ለእነኛ እርማት አልተሰጠም። እንደገና አሁን ደግሞ በሰላማዊ መንገድ ህዝባችንን አወያይ ብለን ቡራዩ ላይ በሰላማዊ መንገድ አዳራሽ ስንጠይቅ ሰላማዊ ሰልፍ በሰላም አድርገን ህገ መንግስታዊ መብታችን ይከበር በችግር ችግራችን ላይ እንወያይ ስንል ለችግሩ ምንም ጆሮ አልሰጡም። ዛሬም ቢሆን እንወያይ ከማለት ወደኋላ አላልን። ሰው አትግደሉ፣ ሰው አትሰሩ፣ አላግባብ ሰው መግደል፣ አላግባብ ሰው ማሰር የሚያመጣው ትርፍ የለውም ኪሳራ ነው እንጂ የህዝብን ጥያቄ ጆሮ ሰጥቶ ተቀብሎ ውይይት ከፍቶ ጉዳዩ ከሚመለከታቸው ሰዎች ጋር ቁጭ ብሎ በሰለጠነ መንገድ መወያየት እንጂ ጠመንጃ አንስቶ ብቻ በጠመንጃ ለሁሉም ነገር መፍትሄ መስጠት በዓለም ላይ ያመጣቸው ኪሳራዎች እጅግ በጣም ትልቅ ናቸው። ዛሬ ያለንበት 21ኛው ክፍለ ዘመን የቴክኖሎጂ ዘመን ነው። አንድ ቦታ ላይ መንግስት የሚያደርገውን የሚወስደውን እርምጃ ሌላው ያየዋል፣ በዛ ያዝናል፣ በዛ ይበሳጫል። ልጁ ሲሞት አባት ይናደዳል። ይህንን ጉዳይ እንወያይ ብለን በተደጋጋሚ በማስተር ፕላኑም ላይ ህገ መንግስታዊ መብታችንም ላይ ጥያቄ አቅርበናል።
እንግዲህ ይህንን ካነሱ ሚኒስትሩ አቶ ጌታቸው ረዳ ጨምሮ በርካታ የመንግስት ባለስልጣናት በዚህ ጉዳይ ላይ የተነሳው ህዝቡ በዚህ በማስተር ፕላኑ ላይ ያነሳው ተቃውሞ እንደተጠበቀ ቢሆንም ነገር ግን ይህንን ተቃውሞ ተከትሎ ሀገሪቱን ወደ ብጥብጥ ለማምራት የሚፈልጉ ኃይሎች በጀርባ በኩል የሚያንቀሳቅሱት ረብሻ ነው እያሉ ነው። እና አያይዘው በዚህ ላይ ምን ይመልሱልኛል?
እንግዲህ የተለመደ ነው ይሄ ምንጊዜም ቢሆን ቀድም ለማንሳት እንደሞከርኩት መንግስት ወደ ዋናው የህዝብ ጥያቄ ከመሄድ ይልቅ የቀረበውን ጥያቄ ጸረ ሰላም ነው፣ ፍረጃ ነው፣ እውነት ነው ወይስ እውነት አይደለም ብለውም አይጠይቅም። መጠየቅ አለበት። ይሄ ችግር ደርሷል አልደረሰም? ህገ መንግስታዊ የመብት ጥያቄ ነው አይደለም? የዴሞክራሲ ጥያቄ የሰብአዊ መብት መጣስ ነው አይደለም የሚለውን ሊመረምር ፈቃደኛ አይደለም። አትናገሩ ነው። ላለመናገር ደግሞ በዚህ ባቋቋሙ ጸረ ሽብር ህግ አማካይነት ሰዎችን ጠልፎ ወደ ወህኒ ቤት መወርወር መፍትሄ ነው ብለው ይዘውታል። ሰዎችን ማሰቃየት፣ ሰዎችን ያለ ወንጀላቸው ወንጀል እየሰጡ እስር ቤት 10 ዓመት 15 ዓመት ማስተኛት ለኢትዮጵያ ህዝብ መፍትሄ አልሆነም። እኔ በጣም የሚያሳዝነኝ ምንድን ነው በትጥቅ ትግሉ ወቅት ለመብት ጫካ የገቡና እንዲህ ሲሰቃዩ የነበሩ ወንድሞቻችን ዛሬ ያንን ወንበር ሲይዙ የባሰ ሲሆኑ የኢትዮጵያ ህዝብ ምንኛ እንደሚያዝንባቸው ለደቂቃ እንኳ ቁጭ ብሎ ሊገነዘቡ አልቻሉ። እነሱንም እኮ ምን ሲላቸው ነበር ደርግ? ለምን ዞር ብለው አያዩም ያንን? ስለዚህ አሁን ጥያቄ የሚያቀርቡት ወገኖቻችን እኛንም ጨምሮ ዴሞክራሲያዊ መብታችንን ነው የምንጠይቀው።
ወደ ዛሬው ሁኔታ ልመልሶትና ዛሬና ትላንትና ያለውን በአገሪቱ ላይ ያለውን ያሉትን መረጃ ያካፍሉን።
ዛሬ በነጆ አካባቢ ሰላማዊ ሰልፎች ነበሩ፣ የተቃውሞ ሰልፎች ነበሩ። አንድ ሰው መሰለኝ ሞቷል፣ የጤና ባለሙያ። ሆስፒታሎቹ በቁስለኞች ተጨናንቋል። በደምቢዶሎ እንደዚሁ፣ በመቀነጆ አካባቢ እንደዚሁ፣ ምዕራብ ሸዋማ አካባቢ አልፎ አልፎ እንደዚሁ ሰላማዊ ሰልፎች እየተካሄዱ ነው። በዳሌ ዋበራ፣ በቄለም ወለጋ እንግዲህ በእነኚህ ቦታዎች ላይ ሰላማዊ ሰልፎች፣ የህዝብ ተቃውሞዎች ሲካሄዱ መንግስት አሁንም ያው ሰራዊት አሰልፏል። የሚገርመው ዲሽ ይሄ የሳተላይት ቴሌቪዥን የሚያዩበትን ሰው ቤት ላይ እየወጡ ሁሉ ያወርዳሉ የሚል ኢንፎርሜሽን ያለን። ወታደሩ እየወጣ ከጣሪያ ላይ ያንን ዲሽ እያወረደ ይወስዳል። ማንም መንገደኛ እየተደበደበ ነው። ሰላም መንገድ ላይ ሄዶ መግባት አልተቻለም። መደብደብ ነው፣ ተኩሶ መግደል ነው። አሁን ለምሳሌ ደምቢዶሎ ላይ የተገደለው ሰውዬ ከቤቱ ተጠርቶ ነው ሜዳ ላይ የተገደለው። እና እንደዚህ አይነት አስከፊ ወደሆነ ሁኔታ ላይ እየወሰደው ነው ያለው መንግስት። መንግስት ከዚህ ድርጊት በመቆጠብ ወታደሮችን ከሰላማዊ አካባቢዎች ላይ በማውጣት ህዝቡ ሰላም እንዲፈጥር መንገድ መክፈት አለበት እንጂ ይህንን እርምጃ ትክክል ነው ብሎ መውሰዱን የሚቀጥል ከሆነ በእውነቱ ለሚመጣው ጥፋትም ኃላፊነቱን መውሰድ አለበት።
እንዴት ነው ይሄንን አሁን ያለውን ነገር እንዴት ነው መዝግባችሁ የምታስቀምጡት? እነዚህ መረጃዎች በምን መልኩ ነው የምትከታተሏቸው? እናንተ መሄድ ትችላላችሁ፣ መግባት ትችላላችሁ።
ህዝቡ ይደውልልናል፣ በዚያው ነው የምንመዘግባቸው።
በአሁኑ ሰዓት ያለውን ይህንን ጉዳይ ከእናንተ በስተቀር ተንቀሳቅሶ ኤምባሲዎች ሊሆን ይችላል፣ ውጭ የዜና ማሰራጫ ተቋማት ሊሆኑ ይችላሉ፣ ወይም ሌላ አካል የሰብአዊ መብት ድርጅትም ሊሆን ይችላል፣ ሌላ ከእናንተ ሌላ ተንቀሳቅሶ መረጃውን የሚያቀብል ሌላ አካል የለም?
ከአሁኑ ያየሁት አንድ ብሉምበርግ ጋዜጠኛ ነው ትላንት ከወለንኮም የደወለልኝ። ሌሎቹ መንገድ እየተዘጋጋ እኮ ነው። መንገዱ በድንጋይ ስለሚዘጋ እንደ ልብን መራመድ አይቻልም እና ችግር ነው።
እሺ፣ በጣም አመሰግናለሁ አቶ በቀለ።
እኔም አመሰግናለሁ።
ወደሚቀጥለው ዘገባ እናልፋለን አድማጮቻችን። ለመጪው የአሜሪካ ፕሬዚዳንትነት የሚወዳደሩት ሪፐብሊካን ተፎካካሪዎች ባካሄዱት አምስተኛ ዙር ክርክር አብይ ቦታ የያዙ ነጥቦች ብሔራዊ ጸጥታና የውጭ ፖሊሲ ነበሩ። በአሁኑ ወቅት በሚታዩት የአሸባሪዎች ጥቃት ምክንያት አሜሪካውያንን የሚያሳስበው የጸጥታ ጉዳይ እንደሆነ የሕዝብ አስተያየት መለኪያ አሃዞች አመልክተዋል። የአሜሪካ ድምፅ ሪፖርተር ጂም መሎን ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች።
ለፕሬዚዳንትነት ከሚወዳደሩት ሪፑብሊካውያን ቀዳሚ ቦታ የያዙት ዶናልድ ትራምፕ አሜሪካውያን ያልሆኑ ሙስሊሞች ወደ አሜሪካ እንዳይገቡ አግዳለሁ ማለታቸው በክርክሩ ወቅት ተቃውሞ ገጥሟቸዋል። የቀድሞ የፍሎሪዳ ክፍለ ግዛት አስተዳዳሪ ጄፍ ቡሽ በጉዳዩ ላይ አጥብቀው ተከራክረዋቸዋል። ሪፑብሊካዊ ተወዳዳሪ ዶናልድ ትራምፕ ያሉትን እንስማ።
ስለ ሃይማኖታዊ እምነት አይደለም የምንነጋገር ያለነው፣ ስለ ጸጥታ ጉዳይ ነው። አገራችን ከቁጥጥር ውጭ ሆናለች።
የሪፑብሊካዊ ተወዳዳሪ ጄብ ቡሽ ምላሽ።
እንዲህ አይነቱ አመለካከት የሙስሊሙ ዓለም ከእኛ እንዲርቅ ያደርጋል። ይልቁንስ እስላማዊ መንግሥት ነኝ የሚለውን ጽንፈኛ ቡድን ለማጥፋት የተጨበጠ እቅድ በማውጣት ረገድ ከሙስሊሙ ዓለም ጋር በጋራ መስራት ይኖርብናል። ዶናልድ ለፌዝ አነጋገር ያመቻል። ሆኖም የረብሻ ተወዳዳሪ ነው፣ የትርምስ ፕሬዚዳንትም ነው ሊሆን የሚችለው።
ተወዳዳሪዎቹ ለፕሬዚዳንትነት ቢመረጡ ሩሲያን በሚመለከት ጠንካራ አቋም የሚይዘው የትኛው ነው በሚል ነጥብም ላይ ተጋጭተዋል። የተወዳዳሪዎቹ ክርክር በአብዛኛው ያተኮረው እስላማዊ መንግሥት ነኝ የሚለው ቡድንን ለማሸነፍ ስለሚቻልበት ጉዳይ ነው። በተለይም ሪፑብሊካዊው የቴክሳሱ ሴኔተር ቴድ ክሩዝ እና ሪፑብሊካዊው የፍሎሪዳ ሴኔተር ማርኮ ሩቢዮ ቅድሚያ የሚሰጡበት ጉዳይ ነው። ቴድ ክሩዝ
We need to use overwhelming air power. We need to be arming the Kurds.
ኃያሉን የአየር ኃይል አቅማችንን መጠቀም አለብን። ኩርዶችን ማስታጠቅ ይገባናል። እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን መታገልና በእያለበትም መደምሰስ ያስፈልጋል።
ማርኮ ሩቢዮ
ISIS is a radical Sunni group. They cannot just be defeated through airstrikes.
ISIS ጽንፈኛ የሱኒ ሙስሊም ቡድን ነው። በአየር ድብደባ ብቻ ሊሸነፍ አይችልም። የአየር ድብደባው ወሳኝ ቢሆንም በየብስም በወታደራዊ ኃይል መሸነፍ ይኖርበታል።
የኦሃዮ ክፍለ ግዛት አስተዳዳሪ ጆን ካሲክ ደግሞ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ለማሸነፍ ውህደት መፍጠር ያስፈልጋል ብለዋል።
First and foremost, we need to go and destroy ISIS.
ከሁሉ አስቀድመን ሄደን ISISን ማጥፋት ይኖርብናል። ይህን ማድረግ ያለብንም ከወዳጆቻችን የአረብና የአውሮፓ ሀገሮች ጋር በመተባበር ነው።
የኬንታኪ ክፍለ ግዛት ሴኔተር ራንድ ፖል ግን ያለፈው ስህተት እንዳይደገም አስጠንቅቀዋል።
There are still people, the majority on the stage, they want to topple
Assad. የሶሪያውን ፕሬዝዳንት ባሽር አልአሳድን ከስልጣን ለማስወገድ የሚፈልጉ ሰዎች ብዙ ናቸው። ያ ቢሆን ትርምስ ይፈጠርና ISIS ስልጣን የሚይዝ ይመስለኛል።
ሪፑብሊካውያኑ ተወዳዳሪዎች አሜሪካን ከአሸባሪዎች ጥቃት ለመጠበቅ በሚቻልበት መንገድም መጋጨታቸው አልቀረም። የኒው ጀርዚ ክፍለ ግዛት አስተዳዳሪ ክሪስ ክሪስቲ ህግ አስከባሪዎች ሁኔታዎችን በሚገባ የመከታተልና የመሰለል ብቃት እንዲኖራቸው ያስፈልጋል በማለት ተከራክረዋል።
ልንገራችሁና እኔ በፌዴራል አቃቤ ህግነት ሰርቻለሁ። አሸባሪዎችንም ታግዬ ድል ነስቻለሁ። ለዋይት ሀውስ በቃም አሸባሪዎችን ታግለን ደግመን እናሸንፋለን። የአሜሪካ ደህንነትም ይረጋገጣል።
የሪፑብሊካውያን ተወዳዳሪዎች ቀጣዩ ዙር ክርክር በመጪው ጥር ወር ይካሄዳል።
ከምሽቱ 3 ሰዓት ከ41 ደቂቃ ሆነ አዲስ አበባ ላይ። በዋሽንግተን ዲሲ እና አካባቢዋ ረቡዕ ታህሳስ 6 2008 ዓ.ም ተመረተ ከቀኑ 7 ሰዓት ከ41 ደቂቃ ነው። በ19 በ22 እና በ25 ሜትር ባንድ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ናይል ሳትም ላይ እንገኛለን። ተከታዩ ዝግጅት ዴሞክራሲ በተግባር ነው።
ሰሞኑን ኢትዮጵያ ውስጥ ለተቀሰቀሰው ሁከት ምክንያቱ በ2006 ዓ ም ተዘጋጅቶ የቀረበው የአዲስ አበባ ማስተር ፕላን መሆኑ ይነገራል። ማስተር ፕላኑ ተግባራዊ ከመሆኑ በፊት በኦሮሚያ ክልላዊ መንግስትና በአዲስ አበባ አስተዳደር የህዝብ ተወካዮች ምክር ቤት መጽደቅ ይኖርበታል ተብሏል። ምክር ቤቶቹ ህዝብ እንዲገነዘበውና እንዲያምንበት ለማድረግ እንዲወያይበት ለማድረግም ወስነው ሳለ ህዝቡ እስካሁን ማለትም ላለፉት አንድ ዓመት ተኩል በላይ በሰነዶቹ ላይ አልተወያየም። ለምን ለዚህ ያህል ጊዜ ዘገየ?
ባለፈው ሳምንት በአዲስ አበባው አንዋር መስጂድ ላይ የተጣለው ፈንጂ ምርመራ ምን ደረሰ?
በጎንደር እስር ቤቶች ላይ እሳት የተለኮሰውና ለጠፋው ህይወት ተጠያቂው ማን ነው?
በሱዳንና ኢትዮጵያ ድንበር መካለል በምን መልክና ለምን አሁን? እቅዱን በመቃወም ተቋቋመ ስለተባለው ታጣቂ ቡድን መንግስት ምን ይላል?
ለምሽቱ እንግዳችን ለኢትዮጵያ የመንግስት ኮሙኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ለአቶ ጌታቸው ረዳ ያነሳንባቸው ጥያቄዎች ናቸው። ሰሎሞን ክፍሌ ነው ያነጋገራቸው።
የትላንቱን በጸረ ሽብር ግብረ ኃይል የተሰጠውን መግለጫ እናስቀድምና እስቲ ባጭሩ ጭብጡ ምን እንደሆነ ያስረዱን አቶ ጌታቸው።
የትናንትናው መግለጫ ዋናው ትኩረት ይሄ ነገር ዞሮ ዞሮ በተለይ አብዛኛው ሰላም ወዳዱ የነዚህ አካባቢ የነዚህ ዞኖች ህዝብ ከመጀመሪያው አካባቢ ምን ቅሬታ ምኖሮት በጉዳዩ ላይ የራሱ ጥያቄዎች የነበረው ቢሆንም በሂደት ሰልፎቹ ትውከቱ እየያዘው የመጣው አቅጣጫ በጣም አስጊ የሆነበት ደረጃ ላይ በመድረሱና አንዳንድ አካባቢዎች ተለመደው የፖሊስ አድማ የበተን እንቅስቃሴ በዘለለ መልኩ ወደ ለየለት በትጥቅ የተደገፈ ጭምር ጥብቅ መግባት ስለጀመረ ስርዓትን ከማስከበር የህዝብን ሰላምና ጸጥታ ከማረጋገጥ አንጻር እርምጃዎች መውሰድ እንጀምራለን የሚል መግለጫ ነው። በሁከትም የታጀበ ቢሆን ተቃውሞው ላለፉት 3 ሳምንታት በርካታ ችግሮች እያሉበትም ቢሆን በተወሰነ ደረጃ ቀጥሎ ነበር። አሁን ግን ወደ ለየለት ሁከት በተለይ ሶስት ከተሞች አካባቢ እጅግ በጣም በትጥቅም ጭምር የታገዘ መንግስትና የህዝብ ንብረት የሚወድምበት ከሰልፈኞቹ ጋር ልዩነት ያላቸው ወገኖች በመሳሪያ ኃይል የሚገደሉበት አካል ስንኩልነት የሚዳረጉበት ሁኔታ ሁሉ መባባስ ስለጀመረ ይሄ የመንግስት ካለበት ኃላፊነት አንጻር በአስቸኳይ መቆም ይኖርበታል። መቆም ለማስቆም የሚያስችል እርምጃ መውሰድ እንጀምራለን የሚል ነው። ያንን ማስቆም ይኖርብናል የሚል ነው ለህዝብ ጥሪ የተሰጠ ምላሽ።
ስለ እርምጃም አንስተዋል እና እስከምን ደረጃ ሊሄድ ይችላል እርምጃው?
እርምጃው የታጠቁ ወገኖችን ኒውትራላይዝ ማድረግ ይጠይቃል። አሁን የታጠቁ ወገኖችን ኒውትራላይዝ ማድረግ ማለት ትጥቃቸውን እንዲፈቱ ማድረግ፣ ሰላማዊ ተቃውሞንም ጭምር ሃይጃክ ማድረግ፣ ጠልፎ ወደ ራስ አላማ የመውሰድ አዟማ ስለነበረ መንግስት ለዜጎቹ ትልቅ ኃላፊነት አለበት። ስለዚህ አለን የሚሉትን ተቃውሞ ሰላማዊ በሆነ መንገድ መቀጠል ስለሚቻል ከዚህ ውጭ አፍራሽ በሆነ መልኩ በለየለት የታጠቀውን ብድና የተሳተፉ ወገኖች ከዚህ ተግባራቸው የሚታቀቡበትን ስራዎች ሁሉ መስራት ማለት ነው። ስለዚህ ትጥቃቸውን እንዲፈቱ ማድረግ፣ አስፈላጊ ሆነው ከተገኘ የህዝብን ሰላም የሚያውቁ ሰዎችን በሀይል እርምጃም ጭምር ከስራቸው እንዲቆጠቡ ማድረግ የሚያስችል እንቅስቃሴ መውሰድ ማለት ነው።
ዛሬ ደግሞ ከአንዳንድ የኦሮሚያ አካባቢዎች እንደምንሰማው የአጋዚ ጦር አባላት ዲሾችን ከየሰው ቤት ጣሪያ ላይ እያስወረዱ ናቸው ይባላል። ምክንያታቸው የቪኦኤ ዶቼቬሌና የአልጀዚራን ስርጭቶች ታዳምጣላቸው የሚል መሆኑ እንደተነገራቸው ገልጸውልናል። ስለዚህ የሚያውቁት ነገር አለ አቶ ጌታቸው?
ቪኦኤ ጋር ነው እኮ ኢንተርቪው ያደረኩ ያለሁት እና የሀገሪቱ የኮሚኒኬሽን ሚኒስትር ቪኦኤ ጋር ኢንተርቪው ያደረገ ዜጎች ቪኦኤ አትስሙ የሚል መንግስት፣ ይሄ ዝም ብሎ ጨዋታ ነው ሰለሞን፣ ብዙም ሴሪየስ ላትወስደው።
የኦሮሞ ፌዴራላዊ ኮንግሬስ ብቻ ሳይሆን ደግሞ በቅርቡ በመንግስት የተቋቋመው አጣሪ ኮሚሽንም በአዲስ አበባ ዙሪያ የኦሮሞን አርሶ አደሮች በማፈናቀል መሬት እንደሚቸበቸብ ሪፖርት አቅርቧል። ስለዚህ ተቃዋሚዎች ያነሷቸው ጥያቄዎች አግባብነት አላቸው ማለት አያስችሉም?
በነገራችን ላይ ሰለሞን፣ አሁንም ቅድም ለመጥቀስ ሞክሬ ነበረ፣ የእነዚህ ዞኖች ህዝብ ሌጂትሜትሊ ያነሳቸው ጥያቄዎች አሉ። በነገራችን ላይ ከማስተር ፕላኑ ጋር በተያያዘ አብዛኛው በውሸት የእነዚህ የፖለቲካ ኃይሎች ባራገቡት ውሸት ላይ ተመስርቶ እነዚህ ወጣቶች ሁከትም የተመላበት ሰልፍ ይውጡ እንጂ በርካታ በኮንፊዥኑ ላይ ተመስርቶ ቢሆን በርካታ የዚህ አካባቢ ተወላጅ ህዝብ በጉዳዩ ላይ ለስርዓት ጥብቅና ከመቆም ጋር በተያያዘ ጥያቄዎች ያነሳል። ምክንያቱም አዲስ አበባ እንደተባለው በፊንፊኔ ዙሪያ ያሉ ዞኖችን የምትውጥበት እድል ጸረ ህገ መንግስት ነው። ስለዚህ ከዚህ አንጻር ማንኛውም ህገ መንግስቱን ሲሪየስ ሊሚወስድ የፌዴራል ስርዓቱ ሳይነካ ሳይሸራረፍ መቀጠል አለበት ብሎ የሚያምን ኦሮሞ ይሁን ሌላ የሌላ ብሔር ተወላጅ በእንደዚህ አይነቱ ሀሜት ላይ ተመስርቶ ተቃውሞ ቢያሰማ የሚገርም አይደለም። ይሄ ብቻ ሳይሆን ከማስተር ፕላኑ ጋር በተያያዘ ብቻ ሳይሆን በተለያዩ አጋጣሚዎች ህብረተሰቡ አሉኝ የሚላቸውን ከአገልግሎት አሰጣጥ ጋር በተያያዘ ችግሮች አንስቶ መቃወም ይችላል። ስለዚህ መንግስትም ቢሆን በተደጋጋሚ ሲል የነበረው ህዝብ ከአገልግሎት አሰጣጥ ጋር ተያይዞ የሚያነሳቸውን ጥያቄዎች ሲሪየስሊ አድረስ አደርጋለሁ፣ ምክንያቱም ህዝብን የማገልገል ኃላፊነት ያለባቸው ተቋማት ህዝብን በሚገባው ደረጃ ማርካት ይኖርባቸዋል ብሎ በተደጋጋሚ ባለፉት አንድ ወር ከምናምን ሲለው የነበረ ነገር ነው። ስለዚህ ከዚህ አንጻር በውሸት ፕሮፓጋንዳ ላይ ተመስርቶ በተፈጠረው ውዥንብርም ላይ መሰረት ተቃውሞ ማሰማቱ የሚያስገርም አይደለም። ምክንያቱም አብዛኛው በዚህ ጉዳይ ላይ ጥያቄ የነበረው የኦሮሞ ህዝብ ሁከት ሲያይ የሁከቱን መንገድ ባለመምረጡ ምክንያት በተደጋጋሚ የሁከት መንገድ እንዳይመርጡ ልጆቹን መክሮ መመለስ ስለቻለ ነው በእነዚህ ኃይሎች በሚፈልጉት ደረጃ ወደ ሁከት ያልተገባው እንጂ መንግስት እንደዚህ አይነት ቅሬታ መሰማቱ ብቻውን ስህተት ነው ብሎ አያምንም። አክቹዋሊ ቅሬታዎቹን ለመግለጽ የተጠቀሙባቸው አካሄዶች ማይልድሊ የአገር ንብረትን በማያፈርስ ዜጎችን ህልውና በማይፈታተን መልኩ እስከተደረገ ድረስ አስቸጋሪ ነውም ተገቢም አይደለም ብሎ አያምንም እና ይሄን እንደ በዚህ ላይ ተመስርቶ የሚነሳ ቅሬታ ስህተት ነው በሚል አይደለም። አሁን ሰው ያልገባውን መጠየቅ አለበት፣ መጠየቅም ተጠይቋለት ነው።
አሁን እንግዲህ
የተባለ ያለው ጣሬ ላይ ተመስርቶ ተቃውሞ ማቅረብ አንድ ነገር ነው፣ ቅሬታ ማቅረብ አንድ ነገር ነው፣ ሰልፍ መውጣት አንድ ነገር ነው። ይህንኑ ሰበብ አድርጎ ስርዓትን ለመናድ የዜጎችን ስራ ሰርተው ውሎ የመግባት መብት የሚጻረር የለየለት የነውጥ የለየለት በትጥቅ የታገዘ የወንብድና ስራ ውስጥ መግባት ግን ቶታሊ የተለየ ነገር ነው። ስለዚህ መንግስት እርምጃ ወስዳለሁ የሚለው መሆን የለበትም የሚለው በእንደዚህ አይነት የሁከት እንቅስቃሴ ላይ እንጂ ሰዎች ተሳስተውም ቢሆን ባቀረቡት የተቃውሞ ጥያቄ ላይ አይደለም።
አሁን እንግዲህ እንደሚያውቁት ሁከቱ ከተቀሰቀሰ 2 ሳምንት ሆኖታል። በመሀሉ ብዙ ሰው ታስሯል፣ የተጎዱና የሞቱም አሉ፣ ንብረትም ወድሟል። እንዴት ነው ችግሩ ሊፈታ የሚችለው? ምክንያቱም እየተባባሰ ከሄደ በአሁኑ ወቅት አስቸኳይ የምግብ እርዳታ ያስፈልገዋል የተባለውን ከ10 ሚሊዮን በላይ ህዝብ በጣም ሊጎዳ እንደሚችል ግልጽ ስለሆነ ነው። በተለይ ወደ ከተሞች የሚያስገቡ መንገዶች እየተዘጉ ናቸው መባሉ ያሳስባል። እና በመንግስት በኩል ምን እየተደረገ ነው?
አሁን ትልቁ ነገር መሰለህ ለዛም ነው አሁን መንግስት እርምጃ ወስዳለሁ ሲል ሌላ ነገር አይደለም። የመንግስት ኃላፊነት ዜጎች ሰርተው በሰላም ወደ ቤታቸው የሚገቡበት ሁኔታ ማመቻቸት ነው። አት ቬሪ ሚኒመም አሁን ባለው ሁኔታ በሰላም ቅሬታ ያለውም ጭምር በሰላም ቅሬታውን አቅርቦ ከመንግስት ጋር ተወያይቶ መፍትሄ የሚያፈላልገው ሰላማዊው ነዋሪ ሳይቀር መንቀሳቀስ የሚችልበት ሁኔታ እስኪጠፋ ድረስ በየቦታው መንገድ እየተቆረጠ መኪኖች እየተቃጠሉ ፋብሪካዎች፣ የልማት ተቋሞች እየተቃጠሉ በእንደዚህ አይነት ሁኔታ ስራ መቀጠል ሰላማዊ ኑሮ ማስቀጠል ስለማይቻል መንግስት ግዴታውን ይወጣል። ይሄ ማለት መፍትሄ ህዝቡ ጋር ነው ዋናው መፍትሄ ያለው። አሁን በነገራችን ላይ አሁን እንደ አደጋገሱ ቢሆን ኖሮ እነዚህ ኃይሎች እንደደገሱ ጥፋት ቢሆን ኖሮ እጅግ ከፍተኛ ቁጥር ያለው የኦሮሞ ህዝብ በእነዚህ አካባቢዎች ላይ የሚኖረው ኦሮሞ ይህንን ነገር ሲሪየስሊ በመቃወሙ ምክንያት ሰላም ላይ ዘብ ቆሞ በመስራቱ በመንቀሳቀሱ ምክንያት ነው ሁከት መቀነስ ይቻላል። አሁንም ቢሆን ህዝቡ ያሉትን ጥያቄዎች በአግባቡ እንደሚመለሱለት አምኖ ከመንግስት ጋር በስፋት ባላቸው ሁከት በታየባቸው አካባቢዎችም ቢሆን ሰፊ የህዝብ ውይይት እየተደረገ ነው። መንግስት አሉ የሚባሉ ችግሮችን ለመፍታትም ሆነ የሰራቸውን ስህተቶች አምኖ ህብረተሰቡን የሚያረካ ምላሽ ለመስጠት ዝግጁ ነው። ከዚህ አንጻር ከህዝቡ ጋር ሰፊ ውይይቶች እየተደረጉ ነው ያሉት። አሁን እያልን ያለ ነው ይሄን የሰፊ የህዝብ ውይይት እንደዚህ አይነቱ ሰላማዊ እንቅስቃሴ አይ ይህ አይጠቅመንም አላማችንን አያሳካልንም ብለው አሁንም ቢሆን የሁከት መስመር አሁንም ቢሆን የውንብድና መስመር እየተከተሉ ያሉት ሰዎች ኒውትራላይዝ ማድረግ አለብን፣ አደጋቸውን ማስቀረት የሚያስችል ስራ መስራት አለብን ነው እየተባለ ያለ እንጂ በእነዚህ አካባቢዎች ውስጥ በግሬት ማጆሪቲ በሰላም ስራውን ለመስራት ነው የሚፈልገው። እንደዚህ አይነቱን ችግር ደግሞ ከመንግስት ጋር በመሆን ለመፍታት በሁሉም አካባቢዎች ላይ ፉሊ ኮሚትድ ሆኖ እየተንቀሳቀሰ ነው የሚገኙ። ይህንን በአጭር ጊዜ ውስጥ በሰላማዊ መልኩ መፍታት ያስፈልጋል፣ ግዴታም ነው። የሰላማዊ መንገድን የማይመርጥ ወገን ካለ ግን ያው አማራጭ ከማጣት በጉልበትም ቢሆን ትጥቁን የሚፈታበት ሁኔታ ማመቻቸት የግድ ይሆናል።
መልካም። ወደ ዋና ከተማዋ አዲስ አበባ እንምጣ። ባለፈው ሳምንት በአንዋር መስጂድ ላይ ስለተጣለው ፈንጂ መንግስት ምርመራ እንደሚያካሄድ ገልጾ ነበርና ምን ውጤት ተገኝቷል?
አሁን እንግዲህ እኔስ ፖሊስ መግለጫ ምናልባት ነገ ሊሰጥ ይችላል። ከዚህ ጋር በተያያዘ እንደገባኝ ከሆነ ምርመራ ላይ እንደሆኑ አውቃለሁ። በአጋጣሚ በእነዚህ ጉዳዮች ላይ እና በድርቁም ጉዳይ እንትን ስላለን ይህንን በሚመለከት ዝርዝር መረጃ አልጠየቅኩም። ግን እስከሚገባኝ ድረስ መንግስት ማነው ፖሊስ ግብረ ኃይሉ ሲሪየስ ስራ ሰርቶ በቅርቡ የደረሰበትን ነገር ለህዝብ እንደሚያስታውቅ አውቃለሁ። እሱን እንደደረሰ እንትን ምን ሊሆነ
እሺ፣ ወደ ሀገሪቱ ሰሜን ወደ ጎንደር ልውሰዶ። በቅማንትና በአማራ ብሔረሰቦች መካከል ተፈጠረ ስለተባለው አለመግባባት የሚነግሩን ካለ?
ይሄ ነገር ምንድን ነው መሰለ ሰለሞን፣ የቅማንት ብሔረሰብ የማንነት ጥያቄ አቅርቦ በተደጋጋሚ ክልሉ ከሚመለከታቸው አካላት ጋር ባደረገው የህዝብ ውይይት መጨረሻም ላይ በክልሉ ምክር ቤትም ውሳኔ አግኝቶ የቅማንት ብሔረሰብ የማንነት ጥያቄ ተመልሷል። ስለዚህ በዛ ላይ ተመስርቶ የቅማንት ብሔረሰብ ራሱን ማስተዳደር የሚችልባቸው ስራዎች መካከል አንዱ የሚኖርበትን አካባቢ መከለልና የራሱን አስተዳደር እንዲያቋቁም ማድረግ ነው። ስለዚህ የራሱን አስተዳደር እንዲያቋቁም ለማድረግ ስራዎች የማከለል ስራዎች ሲጀመሩ ከቴሪቶሪው ስፋት አንጻር ጋር በተያያዘ የተነሱ ጥያቄዎች አሉ በሁሉም ወገን፣ በአማርኛ ተናጋሪውም በቅማንትም በኩል። ስለዚህ ከዚህ ጋር ተያይዞ ሌሎች ይህንን ልዩነት ማባባስ የሚፈልጉ ጥገኞችም ተጨምረውበት የሰው ህይወት እና ንብረት ወደ ማውደም ሰውን ወደ ማጥፋት ንብረት ወደ ማውደም የደረሰ ግጭት ተከስቷል። አሁን ባለንበት ደረጃ ይህንን ግጭት ለማውረድ የሚያስችል እንቅስቃሴ ከፌዴራልም ከክልልም የተውጣጡ ከፍተኛ የስራ ኃላፊዎች በቦታው ያለፉት በርካታ ቀናት ቦታው ላይ ነው ያሉት። ህዝቡም ህዝቦች በሁለቱ አቅጣጫ ያሉት ህዝቦች በማወያየት ችግሩን ለአንድና ለመጨረሻ ጊዜ ለመፍታት የሚያስችል ስራ በመሰራት ላይ የሚል እንዳልኩት፣ ግን እንደዚህ አይነቶቹ አነስተኛ ልዩነቶች በማራቅ ጥገኛ ጥቅማቸውን ለማረጋገጥ የሚፈልጉ ወገኖችም አንዳንዴ ስለሚታከሉበት ነገሩ ከሚገባው በላይ የሚጦዝበት ሁኔታ ይፈጠራል። በዚህ አጋጣሚ የተፈጠረው ይሄ ነው። ግን አሁን ባለበት ደረጃ ህዝቦቹን የማቀራረቡና ያሉትን ልዩነቶች በመፍታት ህዝቡ ወደ ተረጋጋ ሰላማዊ ኑሮ እንዲመለስ የማድረጉ ስራ ተጠናክሮ ቀጥሏል። ይህን ነው ማለት ይቻላል።
በዚያ አካባቢ በትግራይ ተወላጆች ላይ ያነጣጠረ ጥቃት በመኖሩ ከሌላ የጠየቁበት ሁኔታ አለ ይባላል። ስለዚህ የሚያውቁት ነገር
አሁን ይሄ ለገሌ በገሌ ላይ ያነጣጠረ በትግራይ ላይ ወይም በአማራ ላይ ወይም በቅማንት ላይ ብቻ ያነጣጥራለ። አንዳንዱ ጥገኛ ከዛ አካባቢ ህዝብ ጥቅም ጋር ፍጹም ግንኙነት በሌለው መልኩ ፍጹም ቁርኝት በሌለው መልኩ ሰዎች እነገሌ ይውጡልኝ እነገሌ ይበሉልኝ የሚል አንዳንድ እንቅስቃሴዎች እንደሚደረጉ ታውቋል። ይህን ግን ከህዝብ ጋር በተደረገ ውይይት የክልሉ መንግስትና በተወሰነ መልኩም የፌዴራል የስራ ኃላፊዎች ተሳትፎ ታክሎበት ይህንን ለመፍታት የሚያስችል ትልቅ ፖለቲካዊ ስራ በመሰራት ላይ ነው ያለው። ለጊዜው ይህንን ማለት ብቻ ነው የሚቻለው።
እሺ፣ እዛው ጎንደር ላቆዩትና ተቃጠሉ በተባሉት እስር ቤቶች ምን ያህል ሰው ነው የሞተው? ማን ነው ያቃጠለው? ተቃዋሚዎች መንግስትን ይከሳሉ።
መንግስት እስር ቤት ማቃጠል ለምን በምን ምክንያት እስር ቤት ያቃጠላል? እንግዲህ እንደዚህ አይነት ነገር የመፈጸም ድንቁርና ያለው መንግስት ከሆነ ቀላል የሚሆነው እኮ የሚፈልጋቸውን እስረኞች ለይቶ የሆነ ነገር ማድረግ ነው አይደለም። የአደጋው መንስኤ እየተጣራ ነው። እስካሁን ባለን መረጃ 17 ሰዎች ናቸው የሞቱት። ሌላው ያው ስፔኩሌሽን ነው የሚሆነው ማለት ነው።
ማን እንዳቃጠለው እስካሁን የታወቀ ነገር የለም።
ሌላው
በሱዳንና ኢትዮጵያ መካከል የድንበር መካለል ስምምነት መደረሱን ተከትሎም ተቃውሞ ተነስቷል። በምን መልክ ነው የሚካለለው? ለምን አሁን
ይሄ ነገር ባይዞ የሰለሞን ዝም ብለህ ሜሞሪህን ሪፍሬሽ አድርግና ካለፉት ሌላውን ተተ ካለፉት ሰባት ዓመታት ውስጥ ብቻ በየአመቱ በሚቀጥለው ወር ይካልላል የሚል መግለጫ በየኳርተሩ እንሰማለን። በተለይ ውጭ ካሉ ተቃዋሚዎች ሪጀክሽኒስት ተቃዋሚዎች የኢትዮጵያን ድንበር አሳልፍ አልሰጥ ነው፣ የጎንደርን ድንበር አሳልፍ አልሰጥ ነው የሚል መግለጫ በየጊዜው ነው የሚሰጠው። አሁን የተለየ የሚያደርገው ነገር የለም። አሁን የተለየ የሚያደርገው ቀነ ቀጠሮ ሰጥቷል፣ በወር ጊዜ ይካልላል ተብሏል ነው የሚሉት። እንግዲህ እንደዚህ አይነቱን ውሸት ስቷስ አደጋው ምንድን ነው? ወሩ ይደርስና የሚካልል ነገር ሳይኖር ሲቀር ያው የተወራው ወሬ ብቻ ሆኖ ይቀራል ማለት ነው። ይሄ ጉዳይ የኢትዮጵያና የሱዳን ድንበር ጉዳይ በአጼ ኃይለ ሥላሴ ጊዜ ዘመን ጀምሮ መፈታት አለበት ተብሎ በተደጋጋሚ በሁለት ሀገሮች የጋራ ኮሚሽኖች እየተጠና እየተንከባለለ የመጣ ጉዳይ ነው። ይሄ ጉዳይ ቢፈታ ጥሩ ነው። በሁለት ወንድማማቾች ሕዝቦች ዘንድ ቁርሾ ሊያስከትል የሚችል ያላለቀ ጉዳይ መኖር ስለሌለበት። ከዚህ ውጭ ግን በዚህ ሳምንት በዚህ ወር የሚል ስምምነትም አልተደረገም። የጋራ ኮሚሽኑ የሚሰበሰብበት ቀነ ቀጠሮም አልተወሰነም። ሌላው ይቀር ወደ መሬት ተወርዶ ማካለል ይቅርና፣ ስለዚህ ይሄ ለራስህም ፐርፐስ ሲባል ዝም ብለህ ቼክ አድርገውና እዚህ ቦታ ይህን በሚመለከት እውቀት አለን የሚል ኮሚቴ፣ ጉዳዩ ይመለከተኛል የሚል ኮሚቴ፣ ጉዳዩ ይመለከተኛል የሚባል ቡድን በፋሲካ ሊከፋፈሉ ነው፣ ለገና አሳልፈው ሊሰጡ ነው መሬት የሚል መግለጫ ሲሰጥ አዲስ ነገር አይደለም። አሁን ይሄኛውም ምንም የተለየ ነገር የለውም። ሰለሞን፣
አንድ የመጨረሻ ጥያቄ አለችኝ። መካለልና በመንግስት ይደርስብናል ያሉትን ጭቆና በመቃወም ደግሞ ብዛት ያለው ህዝባዊ ሚሊሻ መቋቋሙን የሚያሳዩ የቪዲዮ ምስሎች በሶሻል ሚዲያው ተለቀው ተመልክቻለሁ። ምናልባት አይተውት ይሆናል። እርሶም ህዝባዊ ሚሊሻው የታጠቀም ጭምር እንደሆነ ነው የሚታየው። ስለዚህስ የሚሉት አለ ወይ?
ባለ እንግዲህ እዛ አካባቢ ህዝብ መቼስ በታሪክም እንደሚታወቀው ጠመንጃ ይወዳል። ስለዚህ በአንድ ቦታ የተሰባሰቡ ሰዎች ጠመንጃ ይዞ ታይተው እንደ ሚሊሻ ተቆጥረው ከሆነ እሱ አንድ ነገር ነው። እኔ እኛ እስከሚገባን ድረስ ይሄንን ለማድረግ የሚያስችል ማለት ይሄ ጥያቄ በሌለበት ሁኔታ ይሄ የሚሉት ስጋት በሌለበት ሁኔታ ይሄ የሚሉት ውሳኔ በሌለበት ሁኔታ እርግጥ በርካታ ጸረ ሰላም አለ። በኤርትራ መንግስት ሰልጥኖ በየጊዜው የሚለቀቅ ግን ወይ እሳት የሚበላው ወይም ደግሞ እጁን ሰጥቶ ወደ ሰላማዊ ኑሮ የሚመለስ እንደየ ሁኔታው በየጊዜው የሚላካለ ተላላኪ። ስለዚህ እሱን ከሆነ ሚሊሻ እየተባለ ያለው ከዛ አንጻር ያን ያክል ጥረት ኖሮብን አያውቅም። እንደዚህ አይነት ሚሊሻ
በሶሻል ሚዲያዎች ላይ ያየናቸው ነው የገለጽኩሎት።
እንግዲህ ሰለሞን፣ ሶሻል ሚዲያ ወሬን በፍጥነት ለማስተላለፍ ያለው ጥቅም ይታወቃል። ነሰሰል ግን ትክክለኛ ወሬ ማስተላለፍ በፍጥነት የማስተላለፍ ማለት አይደለም።
አቶ ጌታቸው ረዳ በኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር፣ ለጊዜው በጣም አመሰግናለሁ።
አመሰግናለሁ።
እኛም ሰለሞን ክፍሌን እናመሰግናለን። አሁን እዚህ ጋር የፕሮግራም ማሳሰቢያ አለን።
ለጥያቄዎ መልስ በዚህ ሳምንቱ የጥያቄዎ መልስ ዝግጅታችን የያዝነው ርዕስ
ቋንቋን መሰረት ያደረገው የኢትዮጵያ ፌዴራላዊ አስተዳደር ጥንስሶችና ዛሬ የሚታዩ ፈተናዎች ዙሪያ የሚያጠነጥን ነው።
እንግዲህ በዚህ ርዕስ ላይ የተለያዩ ታዋቂ የፖለቲካ ሰዎች መልስ እንዲሰጡ ተጋብዘዋል።
የፌዴራል አስተዳደርና የክልሎች ግንኙነትም እዚህ ላይ ይወሳል።
እንግዲህ ተሳተፉ። እናንተም ጥያቄዎቻችሁን እስከ ነገ ሐሙስ ድረስ
እኛ ጋር እስከ ቀኑ 9 ሰዓት በኢትዮጵያ እስከ ምሽቱ 11 ሰዓት ድረስ ጥያቄዎቻችሁን ላኩ። ስልክ 2022059942 የውስጥ መስመር 14፣
እንደዚሁም ኢሜይል ይሻለናል ለምትሉ horn@voanews.com ነው።
ላኩልን እስከ ነገ ከምሽቱ 5 ሰዓት ድረስ
የጥያቄው መልስ። ክቡራትና ክቡራት እና ክቡራን አድማጮች ምሽቱ ዝግጅታችን እየተጠናቀቀ ነው። ምንዛሪ ዛሬ አንድ የዩናይትድ ስቴትስ ዶላር 21 ብር ከ14 ሳንቲም ተመንዝሯል። 21 ብር ከ14 ሳንቲም አንድ የዩናይትድ ስቴትስ ዶላር። አንተ ግን ብር የምትፈልግ ማነው ዶላር የምትፈልግ ከሆነ የምትከፍለው 21 ብር ከ25 ሳንቲም ነው። አንተ ዶላር ይዘህ ከሄድክ የሚሰጥህ 21 ብር ከ14 ሳንቲም ነው። እንዳትጣላ እንደዚህ ካጋጠመህ። በኢትዮጵያ ሜቴዎሮሎጂ ኤጀንሲ መረጃ መሰረት ነገ ታህሳስ 7 ከፊል ደመናማ ትሆናለች አዲስ አበባ። ከፍተኛ ሙቀቷ 23 ዝቅተኛው 13 ዲግሪ ሴልሺየስ ይሆናል።
የኛውን ዝናብ ረሳኸው ነገ። የተከበራችሁ አድማጮች ለምሽቱ ያሰናዳቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና
አዲሱ አበበንን አብራችሁ ስለቆያችሁ እናመሰግናችኋለን።
ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣
ደህና ደሩ።
ደህና ደሩ።